የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ ዛሬ ቀኑ ማክሰኞ መጋቢት 29 2012 ዓ.ም ነው። ለምሽቱ ከያዝናቸው ፕሮግራሞች አንዱን መርጠን እናስተዋውቃችሁ።
በሶሻል ሚዲያም ላይ ሙሉ በመረጃ የተደገፉ ሳይሆኑ አሳሳች መልእክቶችን አያለውና ለምን እኔ ራሴን ነገር ይሄን ነገር ባረግ አብሮኝ የሚሰራ ሰው ባገኝ በሚል ሀሳብ ነው ይሄን ነገር የጀመርኩት።
ሰዓት ይፈልጋል። ከስራ ሰዓት ሮጠን ነው አንዳንዴ እስከ ሌሊት አምሽተን እስከ እኩለ ሌሊት ላይ የምንቆይበት ጊዜ አለ ይሄን ነገር ለመስራት።
የሰማችኋቸው የጤና ወግ የተሰኘው ጤና ነክ መረጃዎችን የሚያቀብል አውታር መስራቾች የሆኑትን ዶክተር ኤርሚያስ ካቻ እና ዶክተር ፍጹም ጥላሁንን ነው። ሰፋ ያለ ውይይት ይኖረናል። አድማጮች፣ የኮሮና ቫይረስ ስርጭትን ለመከላከል የአሜሪካ ድምፅ ሰራተኞች በየቤታችን እንገኛለን። የምትሰሙት ቅንብርም ከመኖሪያ ቤታችን የተሰናዳ ነው። ፕሮግራሙን በመምራት ጽዮን ግርማ፣ በማቀናበር ደግሞ ኤልያስ አስማረ። አብረናችሁ እናመሻለን። አብራችሁን ቆዩ። አሁን ለአጫጭር ዜናዎች ከሀብታሙ ስዩም ጋር ልተዋችሁ።
አመሰግናለሁ ጽዮን። ባለፉት 24 ሰዓታት ውስጥ ምርመራ ከተደረገላቸው 264 ሰዎች ውስጥ 8 ሰዎች በኮቪድ-19 ኮሮና ቫይረስ መያዛቸው መረጋገጡን የኢትዮጵያ ጤና ሚኒስቴር ዛሬ አስታውቋል። ቫይረሱ ከተገኘባቸው መካከል አንድ ኤርትራዊ፣ ሌሎች ደግሞ ኢትዮጵያን መሆናቸውን የገለጸው ሚኒስቴሩ በአጠቃላይ በቫይረሱ የተያዙ ሰዎች 52 ደርሰዋልም ብሏል። ከ8ቱ ሰዎች መካከል 5ቱ ከዱባይ መጥተው በለይቶ ማቆያ ውስጥ ክትትል ሲደረግላቸው ነበር ተብሏል። ከነዚህ ውስጥ አንድ መጫትና የ9 ወር ልጇ እንደሚገኙም ተነግሯል። በቫይረሱ ምክንያት የሞቱ ሰዎች ቁጥር 2 መሆኑን ሚኒስቴሩ ከቀናት በፊት ማስታወቁ ይታወሳል። ዓለም አቀፉ የጤና ድርጅት በመላው ዓለም የነርሶች እጥረት ሊፈጠር እንደሚችል አስጠንቅቋል። ድርጅቱ ዓለም ከኮቪድ-19 ቫይረስ ጋር እየተፋለመ ባለበት ሰዓት ይህ እጥረት መፈጠሩ አሳሳቢና በሚሊዮኖች የሚቆጠሩ ሰዎችን ሕይወት ለአደጋ ሊያጋልጥ እንደሚችል አስጠንቅቋል። የዓለም ጤና ቀንን በማስመልከት በአይነቱ የመጀመሪያ የሆነ ዓለም አቀፍ የነርሶች ወይም የሕክምና ሞግዚቶች ሪፖርት ይፋ ተደርጓል። የዓለም የጤና ድርጅትና የዓለም አቀፍ ነርሶች ምክር ቤት በጋራ በመሆን ከ191 ሀገራት ያገኙትን መረጃ በማጠናቀር ያሰናዱት ይህ ሪፖርት ነርሶች የሚሰሩት ሥራ ከሚገባው ያነሰው ዋጋ እንደተሰጠው ጠቁመዋል። የነርሶችን ችሎታና ርኅራሄ ከማክበር ይልቅ ጥቃት ይደርስባቸዋል፣ ለመድሎ ይጋለጣሉ፣ በዝቅተኛ ክፍያ በአስጨናቂ ሁኔታ ለብዙ ሰዓታት እንዲሰሩ ይደረጋልም ሲል ወቅሰዋል። ነርሶች በዓለም ላይ ካሉ የጤና ባለሙያዎች ከግማሽ በላዩን የሚሸፍኑ ሲሆን የማናቸውም የጤና ስርዓቶች የጀርባ አጥንት ናቸው ተብሏል። ሪፖርቱ በዓለም ላይ ከ28 ሚሊዮን ያነሱ ነርሶች እንደሚገኙ ጠቅሰዋል። በዚህ ስሌት መሰረት ዓለም ከምትፈልጋቸው የነርሶች ብዛት በ6 ሚሊዮን ቁጥሩ ያንሳል ተብሏል። የቻይና ጤና ባለስልጣናት በኮሮና ቫይረስ ምክንያት የተከሰተ አዲስ ሞት ባለፉት 24 ሰዓታት ውስጥ አለመመዝገባቸውን ይፋ አድርገዋል። ይህ ከጥር ወር ወዲህ የመጀመሪያው ነው። የቻይና ብሔራዊ የጤና ኮሚሽን በዛሬው ዕለት እንዳስታወቀው የኮሮና ቫይረስ የተገኘባቸው አዲስ ሰዎች ቁጥር 32 ነው ብሏል። ሁሉም ከሌሎች ሀገራት ወደ ቻይና የተመለሱ እንደሆኑም ተጠቁመዋል። በቫይረሱ የሚያዙና የሚሞቱ ሰዎች ቁጥር እየቀነሰ መሆኑ የተሰማው በማዕከላዊ ሁበይ ግዛት ውስጥ የሚገኙ ባለስልጣናት በውሃን ከተማ ላይ ተጥሎ የነበረውን የእንቅስቃሴ ገደብ ቀስ በቀስ ስለማቅለል ስለማቀዳቸው ባሰሙበት ጊዜ ነው። ውሃን ለመጀመሪያ ጊዜ ቫይረሱ የተገኘባት ከተማ መሆኗ ይታወቃል። ቻይና በአጠቃላይ 80 ሺህ ሰዎች በቫይረሱ እንደተጠቁ፣ 3331 ሰዎች ደግሞ በቫይረሱ እንደሞቱ መዝግባለች። ቫይረሱ ቢኖርባቸው ምልክቱ የማይታይባቸው ነገር ግን ወደ ሌሎች ሊያስተላልፉ የሚችሉ 1033 በሽተኞች በለይቶ ማቆያ ውስጥ እንደሚገኙም ይፋ ተደርጓል። ከነዚህ መካከል 18ቱ በሁበይ ግዛት ይገኛሉ። አድማጮች፣ ለአሁን ያሉን አጫጭር ዜናዎች እነዚህ ናቸው።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። አሁን በቀዳሚነት ወደ ያዝነው ዘገባችን እንለፍ። የጤና ወግ ከህክምና ጋር የተያያዙ የተሳሳቱ መረጃዎችን ለመቀነስና ሀቅ ላይ የተመሰረቱ መረጃዎችን ለማዳረስ የተቋቋመ የበይነ መረብ ላይ አውታር ነው። የቀደመው የመስራቾቹ እቅድ በየሁለት ሳምንቱ መረጃዎችን ማዳረስ ቢሆንም የኮሮና ቫይረስ ስርጭትን ተከትሎ በየቀኑና በየሰዓቱ በማህበራዊ ገጾች በኩል በድምጽና በጽሑፍ መገናኛዎች መረጃን ያቀበሉ ይገኛሉ። ሀብታሙ ስዩም ካውታሩ መስራቾች ጋር ቆይታ አድርጓል። እንግዶቹ ራሳቸውን በማስተዋወቅ ይጀምራሉ።
እኔ ዶክተር ፍጹም ጥላሁን እባላለሁ። የውስጥ ደዌ ስፔሻሊስት በአሁኑ ሰዓት የኩላሊት ህክምና ስፔሻሊስት እያደረኩ ነው። ፊላደልፊያ ውስጥ የምንሰራው ቶማስ ጄፈርሰን ዩኒቨርሲቲ።
እኔ ዶክተር ኤርሚያስ ካጫ እባላለሁ። በአሁኑ ሰዓት የውስጥ ደዌ ሐኪም እና በዋይል ኮርኔል ሜዲካል ሴንተር የሳምባና የጽኑ ህክምና ፌሎ ነኝ።
ሁለታችሁንም እጅግ በጣም አመሰግናለሁ። እንግዲህ ለወትሮው መፍትሄ ፈላጊዎች ነበሩ የሐኪሞችን በር የሚያንኳኩት። እናንተ መርሃ ግብር የሰማ ደግሞ ሐኪሞች ወደ መፍትሄ ፈላጊዎች መጥተው መረጃ ሊያቀብሉ ሲሞክሩ ያያል። ዶክተር ኤርሚያስ የዚህ መርሃ ግብርን አጀማመር እስቲ ባጭሩ ያስቃኙን።
እኔ እንግዲህ ብዙ ጊዜ ያው በስራም ሰዓት እረፍት ሲኖረኝ እንዲሁም በእረፍት ሰዓቴ ፖድካስቶች አዳምጣለሁ እና ጥሩ መረጃ ያላቸው ባለሙያዎች የሚያቀርቧቸው ብዙ ነገሮች በሌላዎች ቋንቋዎች አሉ እና በአማርኛ ለእኛ ህዝብ የሚሆን ነገር ግን በተለይ ጤና ላይ ብዙም ነገር የለም። በተጨማሪም ደግሞ አንዳንድ መረጃዎችን ሳይ በሶሻል ሚዲያም ላይ ሙሉ በመረጃ የተደገፉ ሳይሆኑ አሳሳች መልእክቶችን አያለው እና ለምን እኔ የራሴን ነገር ይሄን ነገር ባረግ አብሮ የሚሰራ ሰው ባገኝ በሚል ሀሳብ ነው ይሄንን ነገር የጀመርኩት እና ፍጹምንም ሄጅ ሳናገረው በጣም ሀሳቡን ወዶት ነው የተቀበለው።
ያ ኤርሚያስ እንዳለው መረጃ ማቀበል አንድ በጣም ወሳኝ ወይም ደግሞ አስፈላጊ መስሎታል። ሰሩ ጥናቶች አሉ። ለምሳሌ እዚህ ሀገር ስንኖር የተለያየ እንግሊዝኛ መናገር የማይችሉ የተለያዩ ህብረተሰቦች ወደ ሆስፒታል ወደ ክሊኒክ ሲመጡ የሚያገኙት አገልግሎት እንደሌላው ሰው አይደለም። የቋንቋ ልዩነት ሁልጊዜ ችግር ይፈጥራል። ጥናቶችም እንዳሳዩት በሆስፒታል ውስጥ ሲኖራቸው የሚኖራቸው ውጤት ከሌላው የባሰ ነው። ሰው በቋንቋ እና በሚሰማው ነገር ሕክምና ካላገኘ ይጎዳል። ያን ደግሞ መጀመሪያ ስናስበው እዚህ ሀገር ላለው ሰው በአማርኛ ወይም መስማት የሚችል ቋንቋ የሆነ ነገር እናዘጋጅ፣ ጥሩ ነገር እንስጥ፣ እንደ ሀገራዊ ግዴታም እንደ ኃላፊነት የሚወሰድ ነው እና እና አስተግዞ ሲመጣ እኔ ዌብሳይትም እያሰብኩ ስለነበረ አንድ ላይ አድርገን ለሰው ጥሩ የተጠና መረጃ ለማቅረብ ነው እንትን ያለው። በእርግጥ ሰዓት ይፈልጋል። ከስራ ሰዓት ሮጠን ነው አንዳንዴ እስከ ሌሊት አምሽተን እስከ እኩለ ሌሊት ላይ የምንቆይበትም ጊዜ አለ። ይሄን ነገር ለመስራት ግን ደስ ብሎን የሆነ ነገር ማድረግ ስለቻለን ደስ ብሎ የምናደርገው ነገር።
ለመጀመሪያ ጊዜ ስለዚህ መርሃ ግብር የሚሰሙ አድማጮች ሊኖሩ ስለሚችሉ በእስካሁኑ ሂደት በምን ጉዳዮች ላይ መረጃዎችን ሰጣችሁ? ምን አይነት ጉዳዮች ላይ ነው የምታተኩሩት?
እስካሁን እንግዲህ የደም ግፊት፣ ኮሌስትሮል በሽታ፣ ቅልፍ ችግሮች የሚሉት ሀሳቦች ላይ አተኩረን ነበረ። በመሀል እንግዲህ ኮሮና ቫይረስ የሚለው ነገር መጣና ብዙውን ጊዜ የባለፉትን ጥቂት ወራት ኮሮና ቫይረስ ላይ ነው ያተኮር ነው። በሽታው አመጣጥ፣ የምልክት ስሜቶች፣ እንዲሁም ምን ማድረግ አለብን የበለት ተለት አኗኗራችን ጨምሮ ድንገት ሰው ህይወቱ ቢያልፍስ እንዴት ይሆናል የሚሉት ነገሮች በአጠቃላይ በብዙ አንግል ከሌሎች ጓደኞቻችን ሀገር ቤትም ሁሉ እዚህም ካሉ ጓደኞቻችን ጋር በመሆን በዛ ላይ ነው ሞር እየሰራ ነው የነበረው።
የእናንተ መርሃ ግብር ሲጀመር በየሁለት ሳምንት የሚደመጥ የድምፅ ስርጭት እንዲሆን ነበረ። የኮሮና ቫይረስ ስርጭት ከተሰማ በኋላ ግን ተከታታይ አንዳንዴም በየቀኑ አንዳንዴም ደግሞ በየሰዓታቱ ክፍተት የተለያዩ መረጃዎችን በገጾቻችሁ ስታዳርሱ አያለው። ምናልባት የዚህ በሽታ መፈጠር የዚህ በሽታ ስርጭት በእናንተ ላይ ያልተጠበቀ ኃላፊነት ጨምሯል ማለት እንችል ይሆን? ዶክተር ፍጹም
በጣም በትክክል ነው የገለጽከው። እኛ ስንጀምር ብዙም አልቆየንም። ሜቢ አንድ ወር ተኩል ሁለት ወር ቢሆን ነው ስንጀምር። ቀስ እያለን ወንድም ነገር በደንብ እየጻፍን ቀስ እያለን እንሄዳለን የሚል ጊዜ አስበን ነበር የጀመርነው። ግን በመሀል ወረርሽኝ ሲመጣ ደግሞ ሰው መከታተልም ስለመጀመረ ደግሞ ያለውም ወረርሽኝ ደግሞ እዚህም ሀገርም ቤትም በጣም በብዙ መልኩ ሰውን እንደሚጎዳ ስለምናውቅ ኃላፊነት ስሜትም ሰምቶናል። ስንጀምር ለሁለት ነበር የጀመርነው፣ ግን ሁሉም ሰው በሙያው የራሱን እንዲናገር በማሰብ በአሁኑ ሰዓት ወደ 12 የተለያዩ የሕክምና ባለሙያዎች የጤና ወቅት ውስጥ አካትናል። በምግብ ዙሪያ የሚሰራል የህፃናት ስፔሻሊስት አለ፣ የውስጥ ደዌ ስፔሻሊስት አለ፣ የልብ ሕክምና ስፔሻሊስት አለ። ብዙዎቹን በትውውቅና በጓደኝነት የምናውቃቸው ግን መልካም ፈቃዳቸው ሆኖ እንሰራለን ያሉን አብረን ለመስራት የተስማሙ ጓደኞቻችን ናቸው እና እነሱም አግዘውን በየቀኑ አስፈላጊውን ነገር ለመጻፍና እንትን ለማለት ችለናል። የከፈክንበት ጊዜ እና የጀመርንበት ጊዜ ከዚህ ወረርሽኛ መገጣጠሙ ኃላፊነቱን ቢጨምርም የሆነ ነገር እየተወጣን ነው የሚል ስሜት፣ በተለይ ደግሞ ብዙ የተሳሳቱ መረጃዎች ይወጣሉ ወረርሽኝ ላይ በየቀኑ። እኔ በራሴ ስልክ ላይ ከሰዎች የሚላኩልኝ ሳያቸው ብዙ የተሳሳቱ ነገሮች አሉ። እነዚህ ነገሮች ካላስተካከልና መረጃ ካላወጣን ሰው ሊጎዳ ይችላል፣ ሊሳሳት ይችላል፣ ይህን ተቀብሎ ብዙ ጥፋት ሊደርስ ይችላል የሚል ስሜት ስላለ እርጀንሲ ስሜት አለ። ይህን ነገር ቶሎ እናስተካክል፣ እንጻፍ የሚል ነገር አለ እና እርስ በርስ እየተነጋገርን ብዙ ነገር መስራት ችለናል።
በምዕራባውያኑ ሀገራት የሚኖሩ ኢትዮጵያውያን እርግጥ ነው የኢንተርኔቱ ሽፋን ስለሚኖራቸው የእናንተንና መሰል መርሃ ግብሮችን ለመስማት እድሉ አላቸው፣ ሁኔታዎች ይፈቅዱላቸዋል። በዚያው ልክ ደግሞ በገጠሪቱ ኢትዮጵያ ውስጥ የሚኖሩ በርካታ ሰዎች ደግሞ የጤና ምክር፣ የጤና ድጋፍ ፍለጋ ውስጥም መሆናቸው ይታወቃል። መረጃችሁ እነዚያን የህብረተሰብ ክፍሎች እንዲደርስ ያቀዳችሁት ነገር አለ ወይ? የመጪው ዘመን ህልማችሁ በዚህ ጉዳይ ምን ይመስላል? ዶክተር ኤርሚያስ ወደ እርስዎ ልምጣ። ዶክተር ፍጹም ሊጨምሩበት ይችላሉ ከዚያ በኋላ።
እኛ እንግዲህ እስካሁን በራሳችን በኩል ያደረግነው ነገር የለም፣ ግን ብዙ ባለሙያዎችና የሚዲያ ሰዎች ሲጠይቁን ግን እኛ ጋር ያሉት መረጃዎች በራሳቸው መረጃ መረብም እንዲሁም ቻናሎች ማሰራጨት እንደሚችሉ እና ለሚችለው ሰው ሁላ ማድረስ እንደሚችሉ ነግረናል። እንግዲህ ከጊዜ ሂደት ይሄ ወዴት እንደሚሄድ አላውቅም፣ ግን የበለጠ ሰው ላይ መድረስ ብንችል፣ የበለጠ ሰው ማስተማር ብንችል ደስ ይለናል።
አዎ፣ ያነሳው ሀሳብ በጣም ጥሩ ነው። እኛም ተሰምቶናል ብዙ ነገር። ለምሳሌ ከኢንተርኔት ጋር የተያያዙ ናቸው ፕሮግራሞቻችን፣ ወይ ዌብሳይት ላይ ነው ወይ ፌስቡክ ላይ ወይ በቴሌግራም ነው። ይሄ ወይ ስልክ ይፈልጋል ወይ ኢንተርኔት ይፈልጋል። ያንን ለማካካስ አንዳንድ የሬዲዮ ፕሮግራም ሰዎችን ማግኘት ሞክረናል። እዚህም ሸገር ኤፍኤም ላይ የሚሰሩ ሰዎችም የተወሰኑ ፕሮግራማችንን ለመውሰድ ጠይቀው ፈቃደኝነታችን ነግረናቸዋል። እንደውም መጠየቅ አይገባችሁም፣ ካገኛችሁ ሰዓት ይህን ማስተላለፍ ትችላላችሁ። ምክንያቱም አላማችን ይሄ ሰው እንዲሰማው ስለሆነ በማንኛውም ሰዓት ይሄ ነገር ካገኛችሁ እንድታስተላልፉት ብለን እንትን ብለናል። ኢትዮጵያ ውስጥ አሉ አንዳንድ ጋዜጦችንም ትሮችንም በትዊተርም ይሁን በሌላ ሚዲያ ላይ ስናገኛቸው ይህንን የእኛን መረጃ እንዲጠቀሙ ሀሳቡን እንሰጣቸዋለን። ተቀብለውትም የሰሩት ሰዎች አሉና ምናልባት እንግዲህ ብዙ እየሰራን ስንመጣ ከሰዎች ጋር ሞር ስንተዋወቅ በሬዲዮ እንዲተላለፍ እንፈልጋለን። ሰው ብዙ የሚሰማው ስላለ ማለት ነው። በዚህ አጋጣሚም ይህን የሰሙ የሬዲዮ ሰዎች እናንተንም ጨምሮ ማስተላለፍ የምትፈልጉት ነገር ካለ ከኛ ላይ ለመውሰድ ሁልጊዜ በራችን ክፍት ነው።
ቆይታችንን ከመደምደሜ በፊት መቼም ከሐኪም ጋር ተገናኝተህ የሐኪም ምክር ሳትጠይቅ ተመለስክ ብላችሁ እንዳታስወቅሱኝ እንዳልወቀስ፣ ሰሞነኛው የኮቪድ-19 የኮሮና ቫይረስ ወረርሽኝ እናንተም እየተከታተላችሁ መረጃ እያቀበላችሁ ትገኛላችሁ። ከዚህ ጋር ተያይዘው አድማጮቻችን በየቤታቸው የሚገኙ ቢያደርጓቸው ወይንም ደግሞ ቢተገብሯቸው የምትሏቸውን በዚሁ አጋጣሚ እንድታስተላልፉ ልጠይቅ።
እኔ እንግዲህ የምለው ነገር ምንድን ነው፣ ይሄ በሽታ አደገኛ ነው። ጥሩነቱ ግን መከላከል ይቻላል። ከመያዝ በፊት መከላከሉ ጥሩ መንገድ ነው። እጃችንን መታጠብ፣ ሰዎች መካከል ያለውን ዲስታንስ ወይም ደግሞ ክፍተት መጠበቅ፣ በተለይ እዚህ ሀገር ወይ ፐብሊክ ትራንስፖርት የምንጠቀም ጊዜ አፋችንና አፍንጫችንን በመሸፈን በማስክ ካልሆነ ወይም በአንዳና ነገር ማለት ነው እንደ ሰር በሚሆን ነገር አፍና አፍንጫ መሸፈን፣ እነዚህን ነገሮች ብናረግ ከበሽታው ራሳችንን መከላከል እንችላለን።
ኢትዮጵያ ውስጥም እንዳየነው በቅርቡ ሰዎች ከዚህ ጋር ተያዘ ሞተዋል እና ቁጥር ሊጨምር ይችላል። በዜና ላይ እንደምታዩት በጣም ብዙ ሰው እየሞተ ነው እና ይሄ ነገር በጣም በጣም አደገኛ ነው። ልብ ብላችሁት መደረግ ያለበት ነገር በእኛ አቅም አንዳንድ በእኛ ሀገር አስቸጋሪ ሊሆን ይችላል። ቤት በጭመት ብዙ ሰው የዕለት ተዕለት ኑሮን ለማሸነፍ አስቸጋሪ ሁኔታ ሊሆን ይችላል። ምናልባት ከመንግስትም ጋር ተመካክሮ እንደዚህ አይነት ነገሮች አማራጮች ቢዘጋጁ ጥሩ ነው። ግን ያለው አማራጭ ከዚህ በሽታ ራሳችንን ለመጠበቅ አንደኛ ቤት መቀመጥ ነው። የምንችል ከሆነ አቅሙ ካለን ቤት እንቀመጥ። እኛም ራሳችን እንደዚህ አይነት እንትኖችን እያደረግን ነው። ከተማ ውስጥ እዚህ ብታይ ሁሉም ሰው አይንቀሳቀስም እና በተቻለ መጠን መውጣት ከሌለብን ቤት እንቀመጥ። ሁለት፣ በተቻለ መጠን እርስ በርስ አለመቀራረብ፣ ተጋፍቶ አለመሄድ፣ በታክሲ መሄድ ካለብን ቅርብ ከሆነ በእግር መሄድ፣ እንደዚህ ኢቨን ሩቅም ቢሆን ማድረግ ነው። ምክንያቱም ከህይወታችን የሚበልጥ ነገር የለም።
ሀብታሙ ስዩምንም እንግዶቹንም በጋቢና ቪኦኤ አድማጮች ስም እናመሰግናለን። አድማጮች፣ ወደ ተከታዩ ዘገባችን እናልፋለን። ኮቪድ-19 ስርጭትን ለመቆጣጠር የኢትዮጵያ ጤና ጥበቃ ሚኒስቴር ከሰሞኑ የተመረጡና በስራቸው ጸባይ ምክንያት ለቫይረሱ ተጋላጭ የሚሆኑ ያላቸውን የህብረተሰብ ክፍሎች ለመመርመር መዘጋጀቱን አስታውቋል። ኤደን ገረመው ዝርዝር አላት።
በህክምና ዘርፍ፣ በህዝብ ትራንስፖርት፣ እንዲሁም በሆቴሎች ዙሪያ የሚሰሩ ግለሰቦች ከስራ ጸባያቸው አኳያ በሚፈጠር ቅርርብ ምክንያት ከሌላው ህብረተሰብ በተለየ ለኮቪድ-19 ተጋላጭ የመሆን እድላቸው ከፍ ያለ ነው። ዶክተር ተገኔ ረጋሳ በጤና ጥበቃ ሚኒስቴር የኮሚኒኬሽን ዘርፍ ኃላፊ ናቸው።
መጀመሪያ ቫይረስ ተጋላጭ ያልሆነ አካል የለም። ቫይረስ ቀለም አይለይም፣ ጾታ አይለይም፣ ግን ያለይም የሁሉንም የህብረተሰብ ክፍል ሊይዝ የሚችል ቫይረስ ነው። ከዚህ በዋናነት መያዝ ያለበት ሁሉም ተጋላጭ ነው የሚል ዋናው ህብረተሰባችንን መያዝ ያለበት ሰው አውቆ በዛው ልክ ራሱን ሊከላከልና በሽታውንም ለመቆጣጠር በሚደረገው ጥረት ውስጥ ተሳታፊ እንዲሆንና የድርሻውን እንዲወጣ ነው እኛ መልዕክት የምናስተላልፈው። ከምርመራ አንጻር ያው እንደ ሀገራችን በተቻለን መጠን የምርመራ አቅማችንን እያሳደግን ነው ያለ ነው። እዚሁ ሀገራችን ላይ የኮቪድ-19 ወይም ደግሞ የኮሮና ቫይረስን መለየት ስራ ሲሰራ ነው የቆየው። አሁን በቅርብ ጊዜ አዲስ አበባ ላይ ምን እያደረግን ነው? አሁን ያቀድነው እቅድ በሁሉም ወረዳዎች ላይ ወደ 120 አካባቢ ወረዳዎች ነው ያሉት። በእያንዳንዱ ወረዳ ላይ ወደ 5-5 አዋቅረናል። የሰርቬላንስ በየቤት ለቤት ሲሄዱ ዳቲን ውስጥ የተለያዩ እንዲካተተ ነው። የጤና ባለሙያዎች ወይም ደግሞ የጤና ኤክስቴንሽን ሰራተኞች እንዲሁም ከወረዳና ከዋናው ከጤና ሚኒስቴር ጀምሮ የሚዋቀሩ ቲሞች አሉ። የጸጥታ አካሉም እዛ ውስጥ ሊኖር ይችላል እና ይሄኛው ቲም ቤት ለቤት እየሄደ ይህን የክለሽ አራሪቲ የሚባል ቲም ደግሞ አለ። እንደ ሁሉም ክፍለ ከተማ ላይ የተዋቀረው ከእነሱ ጋር የሚያገናኝ የኮቪድ-19 ቫይረስ ምልክት የሚታይባቸውን የመለየት እና ወደዚህ ቲም የማስተላለፍ ይሄ ቲም ደግሞ በየተዋረድ በተዋቀረው ስትራክቸር መሰረት ከዚህ ከላብራቶሪ ጋር የሚያገናኝ ወይም ደግሞ የትክክለኛ የበሽታው ምልክት የሚታይበት ካለ ወደ ለይቶ ማቆያ የሚያስገባ ይህንን እያጣራ የሚያስገባ በዛው ልክ የመመርመር አቅማችንን የምናሰፋና ህብረተሰቡ ጋር የመድረስ ይህንን በሽታ የመለየት በሽታው የተገኘባቸውም ካለ ደግሞ ወደ ሕክምና ማዕከል ሕክምና የሚያገኙበት የሕክምና ክትትል እንዲደረግላቸው በዚህ መልኩ ነው ለማስፋት ያሰቡ።
ዶክተር ተገኔ ህብረተሰቡ ከዚህ ቀደም የነበረውን መደናገጥ ትቶ አሁን ላይ ምርመራንም ሆነ ለይቶ ማቆያን በተመለከተ ግንዛቤ እንዳለው ጠቅሰው ለዚህ ደግሞ በተለያየ ዘርፍ የሚሰሩ ተጽዕኖ ፈጣሪ ሰዎች ጉልህ ድርሻ እንዳላቸው ይጠቅሳሉ።
ሽና ዝግጁነት እስካሁን ያለው ሁኔታ ጥሩ ነው ማለት እንችላለን። ሰው በፊት አካባቢ ላይ የመደናገጥ አንዳንዱ እስከ ማምለጥ እስከ መጥፋት ያጋጠመ ሁኔታ ያው በሚዲያ ላይ ሰብታቸዋል። ይሄ አጋጥሞ ነበረ። አሁን ግን ሰው እየተረዳ በሚዲያ የሚተላለፉ መልክቶች በተለያዩ ቻናሎች በመጠቀም እኛም በምናስተምሮ የግንዛቤ የማስጨበጥ ስራ ሰው አሁን መደናገጥ አስፈላጊ አይደለም፣ ይልቅስ ጠበቅብንን ድርሻ መወጣት መመርመር ካለብን መመርመርና ጤናማ መሆናችንን ከቫይረሱ ነጻ መሆናችንን ማወቅ በራሱ ትልቅ ስራ እንደሆነ እያስተማርን ነው ያለ ነው። እንግዲህ ከጊዜ ወደ ጊዜ የባህሪ ለውጥ እየመጣ እንዳለ ማየት ይቻላል። ግን ደግሞ ብዙ የሚቀሩ ስራዎች አሉ። ለምሳሌ የፊዚካል ዲስታንሲንግ አካላዊ መራራቅ እና ማህበራዊ መስተጋብሩ ላይ አሁንም በጣም የሚቀሩ ብዙ ስራዎች ይጠብቁናል። ይህም ከሚመለከተው አካል ጋር እና ከእያንዳንዱ ዜጋ ጋር ሆነን የሚያውቁ የማያውቀውን የተገነዘበው ያልተገነዘበውን እንዲያስረዳ ጥረቶች እያደረግን ነው ያለ ነው። የኪነጥበብ ባለሙያዎች በጣም ብዙ እያገዙ ነው ያሉት። የሃይማኖት አባቶች፣ የታዋቂ ሰዎች እና የመንግስት በየደረጃ ያሉ የመንግስት ኃላፊዎች፣ አመራሮች በተነሳሽነት በኢመርጀንሲ ሞድ ውስጥ ገብቶ ህብረተሰቡን በማስተማር እና በማንቃት ስራ ላይ ብዙ ስራዎች እየተሰሩ ነው ያሉት። ኢቪን የአክቲቪስቶች ራሳቸው ፖለቲከኞች ራሳቸው በዚህ በኮቪድ-19 ላይ ትኩረት በመስጠት የሚቻላቸውን እያደረጉ ነው ያለው።
ዶክተር ተገኔ አሁን ላይ መንግስት ግንዛቤ ማስፋፋትና መመርመር እንዲሁም የምርመራ መሳሪያዎችና ማገዛዎችን ማሰባሰብ ላይ በሰፊው እየሰራ እንደሆነም አክለዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
ኤደን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ስናልፍ ኮቪድ-19 እና የኢትዮጵያ ምርጫን የተመለከተ ይሆናል። የኢትዮጵያ ብሔራዊ ምርጫ ቦርድ ኮቪድ-19 ባሳደረው ሁሉን አቀፍ ተጽዕኖ ምክንያት ቀደም ሲል ይፋ ያደረገውን የ2012 አገር አቀፍ ምርጫ መርሃ ግብሩን ሰርዞ ለፓርላማው ውሳኔውን አስገብቷል። ይህ ምርጫ የማይካሄድ ከሆነ የሀገሪቱ ህገ መንግስታዊ አሰራር ምን ይሆናል? ለዚህ ችግር እንዴት ያለ ህጋዊ መፍትሄዎች ይኖራሉ? ከዚህ ውጪስ መፍትሄ ይኖራል? መለስካቸው አመሃ እነዚህንና የመሳሰሉ ጥያቄዎችን ይዞ በአዲስ አበባ ዩኒቨርሲቲ የህገ መንግስት ህግ መምህር ከሆኑት ከአቶ ሙልጌታ አረጋዊ ጋር ቆይታ አድርጎ ነበር። ውይይቱ እንደሚከተለው ይቀርባል።
እንግዲህ ባለፈው ሳምንት ምርጫ ቦርድ ባወጣው መግለጫ ኮሮና ቫይረስ ባሳደረው ሁሉ አቀፍ ተጽዕኖ ሳቢያ ቀደም ሲል ይፋ ያደረገውን የምርጫ 2012 መርሃ ግብር መሰረዙን አስታውቋል። ምርጫው ማካሄድ ከሆነ ምን ይሆናል?
ምርጫው ማካሄድ ከሆነ አሁን ስልጣን ላይ ያለው ፓርላማ መስከረም ላይ ስልጣኑ ሲያበቃ ከስልጣን ወርዶ ኢትዮጵያ መንግስት አልባ ትሆናለች ማለት ነው።
ይህ ከሆነ ታዲያ ህገ መንግስታዊ ክፍተት አይፈጠርም እንዴ? ምን ሊሆን ይችላል?
አዎ ይፈጠራል። ከዛ በፊት ከመስከረም በፊት ሌላ እርምጃ ካልተወሰደ በእርግጥ ህገ መንግስታዊ ክፍተት ሊፈጠር ይችላል።
ታዲያ ምን ሊደረግ ይችላል ነው የሚሉት እርስዎ?
ይህ እንደሚመስለኝ ምናልባት እንግዲህ ህገ መንግስት ነው አይደለ የሀገሩ የመጨረሻው ህግ።
ትክክል።
እና ህገ መንግስት ሁለት ፖሲብል መፍትሄዎች ያስቀምጣል ቢያንስ ማለት ነው። እና እኔ የሚታዩኝ አንደኛው ለምሳሌ ከዛ ፊት ጠቅላይ ሚኒስትሩ ፓርላማውን መበተን ይችላሉ ከፈለጉ እና ፓርላማ ለመበተን ፈቃደኛ ከሆነ እንደዛ በዛ መልኩ ፓርላማ ከተበተነ ጠቅላይ ሚኒስትሩ ፓርላማውን ጠይቀው ፓርላማ ተስማምቶ ከተበተነ እሱ ሌላ ምርጫ ተደርጎ ሌላ መንግስት እስኪመጣ የ6 ወር ጊዜ ይሰጣል። ስለዚህ ለምሳሌ ነሐሴ አካባቢ ወይም መስከረም አካባቢ ቢበተን ተጨማሪ 6 ወር ይሰጥሃል ማለት ነው። በዛ 6 ወር ጊዜ ውስጥ የሆነ ለጊዜው ኬርቴከር ጋቨርንመንት የሚባል ለጊዜው ስልጣንን ይዘው የሚቆይ የመንግስት ፕሬዚዳንቱ አንድ እንዲደራጅ ያደርጋሉ። በዛ መልኩ የደራጀ መንግስት ምንም ህግ ማውጣት አይችልም፣ የነበረ ህግንም መሻር አይችልም። ዝም ብሎ ብቻ የዕለት ተዕለት ስራ የመንግስት ስራ እየሰራ ይቆያል። ከዛ ምርጫ ተካሂደው ምርጫ በተካሄደ በአንድ ወር ውስጥ መንግስት ይፈጠራል። ሌላው አማራጭ የአስቸኳይ ጊዜ አዋጅ ማወጅ ነው። የአስቸኳይ ጊዜ አዋጅ ምንድነው የሚያደርግልህ? ከታወጀበት ሰዓት ጀምሮ አሁንም ለምሳሌ ነሐሴ ወይም መስከረም ቢታወጅ 6 ወር ይሰጣል ቢያንስ ማለት ነው። ለአስቸኳይ ጊዜ አዋጁ መታወጅ ምክንያት የሆነው እስካልጠፋ ድረስ ይቀጥላል ማለት ነው። ስለዚህ እሱም ሀገሪቱን በኮማንድ ፖስት ስር ያስቀምና ፓርላማን ባይኖር ኮማንድ ፖስቱ መንግስት ሆኖ የአስቸኳይ ጊዜ አዋጅ መንግስት ሆኖ ለ6 ወር ያስኬድሃል ማለት ነው። እና እነዚህ ሁለት ነገሮች ናቸው ያሉት።
ከ6 ወር በኋላ
ስቴት ኦፍ ኢመርጀንሲ የሚፈጠረው በአዋጅ ነው። ስለዚህ አዋጅን የፈጠረው ወይም አዋጅን ያወጀው ፓርላማ ለዘላለም ስልጣን ላይ መቆየት የለበትም። ያ አዋጅ ዋጋ ኖሮት እንዲቀጥል አዋጅ አንድ ጊዜ ከታወጀ በሌላ ፓርላማ ወይም ባወጀው ፓርላማ እስካልተሻረ ድረስ ይቀጥላል። ይህኛውም የአስቸኳይ ጊዜ አዋጅን በተለይ ለመጀመሪያ 6 ወራት አዋጅ ስለሆነ አዋጅ እሱን ያወጀ ኃይል እንኳን ከስልጣን ቢወርድ ፓርላማ ማለት ነው፣ ፓርላማ እንኳን ከስልጣን ቢወርድ አዋጁ አንድ የታውጀዋል እና አዋጅ ይቀጥላል ማለት ነው። አሁን ስቴት ኦፍ ኢመርጀንሲ ማለት ምን ማለት ነው? ዋናው ቁም ነገር የአስቸኳይ ጊዜ አዋጅ ማለት በመደበኛ የህግ አሰራር ፍርድ ቤቶች ስራቸውን መስራት በማይችሉበት ደረጃ ሲወድቁ አገር ተለመደው መደበኛ አካሄድ ይህግ አካሄድ መሄድ ሲያቅተው ኢመደበኛ የሆነ አካሄድ የምታስተናግድበት ወቅት ማለት ነው። እና ይሄ ስቴት ኦፍ ኢመርጀንሲ የመንግስት አይነት ነው። መንግስት ነው። ምን ማለት ነው? ህገ መንግስታዊ የነበረውን መንግስት ለጊዜው አቁሞ ህገ መንግስታዊ ያልሆነ ምን ማለት ነው? ህገ መንግስቱ ያላሰበው ኖርማሊ በመደበኛ መልክ መንግስትን አዋቅሮ የምትሄድበት መንገድ አሰራር ሲል መደበኛ ያልሆነ በህገ መንግስቱ ተፈጥሮ ህገ መንግስቱን ራሱን ስራ ላይ እንዳያስ የሚያደርግ የመንግስት አይነት ነው። ኢመርጀንሲ ማለት መንግስት ነው፣ የመንግስት አይነት ነው። እና ይሄ መንግስት የአስቸኳይ ጊዜ አዋጅ የፈጠረው መንግስት በኮማንድ ፖስት ነው የሚመራው እና ጠቅላይ ሚኒስትሩ ይመሩታል። ግን አመራሩ ልክ እንደ ወታደራዊ መንግስት ነው። ምክንያቱም ህገ መንግስቱ ራሱ ሰስፔንድድ ይሆናል። አብዛኛው የህገ መንግስት አንቀጾች ሰስፔንድድ ይሆናሉ ከአራት አንቀጾች በስተቀር። ሶ አንዴ ከተፈጠረ በኋላ ምንድን ነው የሚለው? ስድስት ወር ሲሞላው አዋጁን ወደ አወጀው ፓርላማ ተመልሶ ኮማንድ ፖስት ማለት ነው ተመልሶ ስድስት ወር ሰጥታችሁ ነበረ። ግን ለስቴት ኦፍ ኢመርጀንሲ መፈጠር ምክንያት የሆነው ችግር አሁንም አልተቃለለም፣ ችግሩ እየቀጠለ ነው እና ከስድስት ወር በላይ ያስፈልገኛል ብሎ አስረድቶ ተጨማሪ አራት ወር ሊሰጠው ይችላል፣ ወይም በየ አራት ወር እየተመላለሰ እንዲታደስለት ሊጠይቅ ይችላል የሚል ተስቃለ ደመንሳት ግን አሁን እዚህ ጋር ግን ችግሩ ለምሳሌ ካልተወገደ፣ ስድስት ወር ተሰጡት ካልተወገደ፣ ፓርላማ ግን ስለሌለ ሀገሪቱ በኮማንድ ፖስት እየተገዛች ስለሆነ ስለዚህ ወደ ፓርላማ ተመልሰው ስድስት ወር የተቃጥለዋልና አራት ወር ጨምርልኝ ይህ አይችልም፣ ምክንያቱም ፓርላማ የለም።
አድማጮች፣ ውይይቱ አልተቋረጠም። ክፍል ሁለትን በነገው ምሽት ይዘንላችሁ እንመለሳለን። አድማጮች፣ እንግዲህ የዛሬ ጋቢና ቪኦኤ መሰናዷችን በዚሁ ተጠናቀቀ። ፕሮግራሙን በመምራት ጽዮን ግርማ፣ በማቀናበር ደግሞ ኤልያስ አስማረ አብሮን አምሽቷል። በነገው ምሽት ተመልሰን እንገናኛለን። ለዛሬ ሰላም፣ በደህና እደሩ።
ቱንን ራዲዮ ቪኦኤ ሰገንታ ፋኖሮሞት